በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል አድማጮች የማክሰኞ ምሽት ፕሮግራማችንን ይዘን ቀርበናል። እለቱ ዛሬ እንደ ኢትዮጵያ አቆጣጠር ታህሳስ 22 እንደ አውሮፓውያን ደግሞ የአዲሱ የ2020 ዓመተ ምህረት ዋዜማ ነው። በተለያዩ የዓለም አካባቢዎች አዲሱን ዓመት ለመቀበል እየተዘጋጃችሁ ላላችሁ አድማጮቻችን ሃፒ ኒው ኢየር እንኳን አደረሳችሁ መልካም አዲስ ዓመት እንላለን። Yesterday, now's the time for us to say Happy New Year, Happy New Year. በድጋሚ መልካም አዲስ ዓመት የተከበራችሁ አድማጮቻችን ለዛሬ ያሉንን የማክሰኞ መሰናዶዎች ከዚህ ቀጥዬ አስተዋውቃለሁ። የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ለምሽቱ አብይ ርዕስ ይዘነዋል።
የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት አላማዎችም በጥቅሉ ገቢ ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው።
የገቢዎች ሚኒስትር ወይዘሮ አዳነች አቤቤን ድምጽ ነው የሰማነው። በዝርዝሩ በአብይ ርዕስ ይቀርባል። በአፋርና በሶማሌ መካከል የነበረውን አለመግባባት የሚዳኝ የሽምግልና መድረክ በአዳማ፣ ለህወሓት የአቋም መግለጫ ከብልጽግና ፓርቲ የተሰጠው ምላሽ፣ ሞጣ ላይ የደረሰውን የመስጂድ ቃጠሎ ያወገዘ ሰልፍ በድሬዳዋ የሚሉትም ዘገባዎች አሉን። የማስተናግዳችሁ ቆንጂት ታዬ ነኝ። የዓለም ዜናዎቹን አዳነች ፍሳዬ ይዛ ቀርባለች። አቀናባሪያችን ብርሃን ኃይሉ ነች። እስከ ፍጻሜው አብራችሁ እንድታመሹ በዚሁ ጋብዛለሁ። አሁን ለዜናው አዳነች።
አቃቤ ሕግ ሰኔ 15 ቀን 2011 ዓ.ም በባህር ዳር
ይቅርታ አድማጮች፣ በቅድሚያ ርዕሰ ዜናዎች። ሱዳን ውስጥ ተቃውሞ ይካሄድ በነበረበት ወቅት ግድያና ሰቆቃ ፈጽመዋል በሚል ክስ 29 የስለላ ሰራተኞች ላይ የሞት ቅጣት በመፈረዱ በሺዎች የሚቆጠሩ ሰዎች ደስታቸውን ገልጸዋል። ተሸኚው የጊኒ ቢሳው ፕሬዚዳንት አዲስ ፕሬዚዳንት ስልጣን በመረከባቸው ዋዜማ ላይ እንባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊት መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቀረቡ። በምስራቅ አፍሪቃ ከዓለም የበዛ የሰርቪካል ካንሰር ወይም የማህፀን ጫፍ ካንሰር እንዳለ ዓለም አቀፍ የጤና ድርጅት ገለጸ። አሁን ዜናዎች በዝርዝር። ፌዴራል ጠቅላይ አቃቤ ሕግ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በኃይል በማፍረስ ክስ የተመሰረተባቸውን የነ አስራ አለቃ መሳፍንት ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ። አንዱን የክስ መቃወሚያ ግን አቃቤ ሕግ አሻሽሎ እንዲያቀርብ አዘዘ። ተከሳሾቹ ለፍርድ ቤት የተለያዩ አቤቱታዎችን አቀረቡ። ፍርድ ቤቱ ትዕዛዝ ሰጥቶ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
አቃቤ ሕግ ሰኔ 15 ቀን 2011 ዓ.ም በባህር ዳርና በአዲስ አበባ ከተሞች ከተፈጸሙት ግድያዎች ጋር በተያያዘ ክስ የመሠረተባቸው 13 ሰዎች ያቀረቧቸውን አብዛኛዎቹን መቃወሚያዎች ፍርድ ቤቱ ውድቅ አድርጎባቸዋል። የአንደኛ ተከሳሽ አስር አለቃ መሳፍንት ጥጋቡ ካቀረባቸው መቃወሚያዎች መካከል ግን በቁጥር 1.3 የተመለከተውን ፍርድ ቤቱ ተቀብሎታል። በዚህም መሠረት የተገደሉት ጄኔራሎችን የት ቦታ እንደገደልኩ፣ የት ቦታ ለማምለጥ ስሞክር ተከብቤ እንደተያዝኩ በክሱ ላይ መጠቀስ ሲገባው አልተጠቀሰም። ይህም መሠረታዊ ስህተት ስለሆነ በክሱ ላይ ተዘርዝሮ እንዲጠቀስ እንዲታዘዝልኝ በወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር 112ና 130 ዝባር 1 መሠረት እጠይቃለሁ ሲል ተከሳሽ ያቀረበውን ፍርድ ቤቱ ተቀብሎታል። አቃቤ ሕግ ክሱን እንዲያሻሽልም አዟል። ከዚህ በተረፈ ተከሳሾቹ በማረሚያ ቤት ይፈጸምብናል ያሉትን በደሎች እንዲታረሙና አያያዛቸው ሕግ በሚፈቅደው መሠረት እንዲስተካከልላቸው አቤት ብለዋል። ከአቤቱታዎች መካከል ጥያቄዎቻችን እንዲመለሱ ይደረጋሉ፣ በኤግዚቢት ስም የተያዙ ንብረቶቻችን አልተመለሱም፣ ሌላው ቀርቶ መታወቂያዎቻችን እንኳን አስራል ተመለሱልን ውክልና ለመስጠት አልቻለም የሌሊት ልብስ እንኳን እንዳይገባልን ተከልክለናል የአማራ ቴሌቪዥን አይከፈትልንም አማራነታችን ወንጀል ሆኖብናል የሚሉ እና የመሳሰሉ አቤቱታዎችን አቅርበዋል። ፍርድ ቤቱ ገለልተኛ አይደለምና የቀድሞ አይነት ድራማ እየተደገመ ነው የሚል የተከሳሹ ተቃውሞም በችሎቱ ታይቷል። በመጨረሻም ፍርድ ቤቱ ማረሚያ ቤቱ ለቀረቡት አቤቱታዎች ምላሽ እንዲሰጥ አቃቤ ሕግም የክስ ማሻሻያውን እንዲያቀርብ ትዕዛዝ ሰጥቶ ለጥር 8/2012 ዓ.ም ምረት ቀጠሮ ቆርጧል። በእለቱ በፍርድ ቤቱ ቅጽር ግቢ ከቀድሞ በተለየ ሁኔታ የጸጥታ ኃይሎችም ባለመብቃቱ ቁጥራቸው ጥቂት ነው የማይባል ታዛቢዎች ወደ ችሎት ሳይገቡ ቀርተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሱዳን ውስጥ ተቃውሞ ይካሄድ በነበረበት ወቅት ግድያና ሰቆቃ ፈጽመዋል በሚል ክስ 29 የስለላ ሰራተኞች ላይ የሞት ቅጣት በመፈረዱ በሺዎች የሚቆጠሩ ሰዎች ደስታቸውን ገልጸዋል። ትላንት የተሰጠውን ፍርድ በመደገፍ ወደ ፍርድ ቤቱ የሚያመራውን መንገድ ዘግተው ደስታቸው ብለውታል። ሱዳን ውስጥ በግጭት ያበቁ ስፍር ቁጥር የሌላቸው የተቃውሞ ሰልፎች ሲካሄዱ የቆዩ ቢሆንም የደህንነት ኃይሎች ተቃዋሚዎችን በመግደላቸው በሞት ሲቀጡ በሱዳን ታሪክ ውስጥ ለመጀመሪያ ጊዜ ነው። ሌሎች 13 ተከሳሾች እስራት ተፈርዶባቸዋል። 4 በነጻ ተለቀዋል። ተሸኙ የጊኒ ቢሳው ፕሬዚደንት አዲስ ፕሬዚደንት ስልጣን በመረከባቸው ዋዜማ ላይ እንባ እየተናነቃቸው ዛሬ ባደረጉት የስንብት ንግግር የወደፊቱ መሪዎች በሀገሪቱ መረጋጋት እንዲያሰፍኑ ጥሪ አቅርበዋል። ጆዜ ማሪዮ ቫዝ ስልጣን ላይ የወጡት ከአምስት ዓመታት በፊት ሲሆን በሀገሪቱ የተረጋጋ ሁኔታ የማምጣት ተስፋ ነበራቸው። ይሁንና የግድያዎችና የመፈንቅለ መንግስታት መፈራረቅ ታሪክ ባላት ሀገር አገዛዛቸው ከሀገሪቱ ምክር ቤት ጋር ንትርክ እንዳልተለየው ተገልጿል። ቫዝ በቴሌቪዥን ባደረጉት ንግግር ስልጣንን በሰላም ስለማስረከቡ ሂደት ሲጠቅሱ በዲሞክራሲያችን ታሪክ አዲስ ምዕራፍ እንጽፋለን ብለዋል። የጊኒ ቢሳው የምርጫ ኮሚሽን የሁለተኛውን ዙር የምርጫ ውጤት ነገ ማለዳ ላይ ያስታውቃል ተብሎ ይጠበቃል። በምስራቅ አፍሪቃ ከዓለም የበዛ የሰርቪካል ካንሰር ወይም የማህፀን ጫፍ ካንሰር እንዳለ ዓለም አቀፍ የጤና ድርጅት ገለጸ። ይህን መሰረት በማድረግም ኬንያ ባለፈው ጥቅምት ወር ለሴት ልጆች መከላከያ የሚሆን ሰፊ ክትባት ጀምራለች። ክትባቱ የሚከላከለው ወደ ማህፀን ጫፍ ካንሰር ሊያመራ የሚችለው ሂማን ፓፒሎማ ቫይረስ የተባለውን በሽታን ነው። ክትባት መጀመሩ ልጆቻቸው እነሱ ያላገኙትን እድል ለማግኘት መቻላቸው እንዳስደሰታቸው የቫይረሱ በሽተኛ ሴቶች መናገራቸው ተዘግቧል። ኬንያ ለአስር ዓመታት ዕድሜ ሴት ልጆች ነፃ የሂማን ፓፒሎማ ቫይረስ ክትባት እየሰጠች ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኢራቅ መዲና ባግዳድ ያለው የዩናይትድ ስቴትስ ኤምባሲ የደህንነት ኃይሎች ዛሬ በተቃዋሚዎች ላይ እንባ አስመጪ ጋዝ ተኩሰዋል። ዩናይትድ ስቴትስ ኢራቅና ሶሪያ ባሉ በኢራን የሚደገፉ ሚሊሻዎች ላይ የአየር ድብደባ ማካሄዷን በማውገዝ ተቃዋሚዎች የኤምባሲውን ግቢ የመጀመሪያ ጠርዝ መጣሳቸው ተዘግቧል። በብዙ ሺህ ከሚቆጠሩት ተቃዋሚዎች መሃል አንዳንዶቹ አነስተኛ እሳቶች ለኩሰዋል፣ ድንጋዮች ወርውረዋል፣ የሚሊሻ ቡድኖችን በመደገፍ ባንዲራዎች አውለብልበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከኢራቅ ጠቅላይ ሚኒስትር አብደል አዱል ማህዲ እና ከፕሬዚደንት ባርሃም ሳሌህ ጋር ስለ ሁኔታው በስልክ ተነጋግረዋል። በአውስትሬሊያ ደቡብ ምስራቅ ክፍል ሰደድ እሳት ምክንያት ዛሬ 3 ሰዎች ሳይሞቱ እንዳልቀረ የሀገሪቱ ባለሥልጣኖች ገልጸዋል። የሰደድ እሳቱ ከፍተኛ ጉዳት በማድረሱ በብዙ ሺህ የሚቆጠሩ ለእረፍት የሄዱ ሰዎች ከሰደዱ እሳት ለማምለጥ ሲሉ ወደ ባህሩ መዋኛ ቦታዎች ለመሸሽ መገደዳቸው ታውቋል። የኒው ሳውዝ ዌልስ የገጠር እሳት ኮሚሽነር ሼን ፊትስሲሞንስ በተናገሩት መሰረት በሰደድ እሳት በተጎዱት አካባቢዎች ዙሪያ ተጨማሪ አቅርቦቶች ቀርበዋል። ነገር ግን አሁንም ቢሆን ተግዳሮቶች መኖራቸው አልቀረም። በኒው ሳውዝ ዌልስ ክፍለ ግዛት ባለው የሰደድ እሳት አደጋ ምክንያት ፖሊሶች ወደ ከተማይቱ ሊሄዱ እንደማይችሉ ኮሚሽነሩ ተናግረዋል። ካለፉት በርካታ ሳምንታት ወዲህ በተከሰተው የሰደድ እሳት ምክንያት ከአራት ሚሊዮን በላይ ሄክታር ቦታዎች ወድመዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
አዳነችን ለዜናዎቹ አመሰግናለሁ። ወደ መጽሔት ክፍለ ጊዜ ከመሸጋገራችን በፊት ለሁለተኛው አጋማሽ ያሉንን መሰናዶች ባጭር ባጭሩ ላስተዋውቅ። አንድ ሁለቱን ኢትዮጵያውያን ሴቶች ለፖለቲካ አመራርም ሆነ ስለ ፖለቲካ ያላቸው አመለካከት አሉታዊ ነው አለ አንድ ጥናት።
ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓልና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገርን ኢንተርቴን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብ።
ወይዘሪት ኤደን ሳህሌ ይባላሉ። ጥናቱን ያቀረበው የቻታም ሃውስ የጥናት አቅራቢ ናቸው። በሁለተኛው አጋማሽ ይቀርባል። ሌላውን ላስተዋውቅ።
ይሄ ባከነ ኃይል እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን እንጠይቃቸዋል።
የአማራ ክልል ምክትል ርዕሰ መስተዳድር አቶ ዮሐንስ ቧያለውን ድምፅ ነው የሰማ ነው። ከሰሞኑ የአማራ ልማት ማህበር በዋሽንግተን ዲሲና አካባቢዋ ከሚኖሩ የክልሉ ተወላጆች ጋር ባደረገው የመተዋወቂያ መድረክ ላይ ከተናገሩት የተወሰደ ነው። ይህንንም በሁለተኛው አጋማሽ እናቀርበዋለን። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እናመራለን። በቅድሚያ አብይ ርዕስ። በገቢዎች ሚኒስቴርና በገንዘብ ሚኒስቴር ትብብር የኤክሳይዝ ታክስ ማሻሻያ አዋጅ ላይ ተጨማሪ ሀሳቦችን ለማሰባሰብና ግልጽነት ለመፍጠር የሚያስችል ውይይት በአዲስ አበባ ተካሂዷል። የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ማህበራዊና ኢኮኖሚያዊ ግቦችን በማሳካት ፍትሐዊ ተጠቃሚነትን ያረጋግጣል ተብሏል። ዝርዝሩን ፀሐይ ዳምጠው ከአዲስ አበባ።
ዛሬ የኤክሳይዝ ታክስ ማሻሻያ አዋጅ ላይ የተደረገ ውይይት በንግግር የከፈቱት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ውይይቱ ግልጽነት የሚያስፈልጋቸው ጉዳዮችን ለማብራራትና ተጨማሪ ግብዓቶችን ለማካተት የተዘጋጀ መሆኑን ተናግረዋል። ሚኒስትሯ የገቢ አሰባሰቡን ለማሻሻልና ለማዘመን መንግስት መጠነ ሰፊ ማሻሻያዎችን ሲያደርግ ቆይቷል ብለዋል።
የገቢ አሰባሰቡ እየተሻሻለ መምጣቱ የንግድ ማህበረሰብ የህግ ተገዥነት ባህሪ እየተለወጠ መምጣቱ ለንግድ ስራ አመቺነት በተደረጉ ማሻሻያዎች የጊዜና የወጪ መቆጠብ የሚታዩ ተስፋ ሰጪ ለውጦችን ማየታችን ሊጠቀሱ ይችላሉ። የኤክሳይዝ ታክስ ፖሊሲ ማሻሻያውም መንግስት ከበርካታ ባለድርሻ አካላት ጋራ መጠነ ሰፊ የሆነ የማሻሻያ ሀሳቦችና ጥናት በማድረግ ጠቃሚ ውይይቶች ሲካሄዱበት ቆይተዋል። የኤክሳይዝ ታክስ ፖሊሲ ማሻሻያ ጥናት አላማዎችም በጥቅሉ ገቢን ማሻሻልና ህብረተሰቡን ጎጂ ከሆኑ ምርቶች መጠበቅ ነው።
አዲሱ የኤክሳይዝ ታክስ ማሻሻያ ረቂቅ አዋጅ ገቢን በማሻሻል የታለመለትን የኢኮኖሚና ማህበራዊ ለውጦችን በማምጣት ህብረተሰቡን እኩል ተጠቃሚ ያደርጋል ያሉት ወይዘሮ አዳነች የታክስ መሰረትን በማስፋትና ተደራራቢ ታክስን በማስቀረት የውጭ ንግድ ተወዳዳሪነትን በማሳደግ ከፍተኛ አስተዋጽኦ እንዳለው ተናግረዋል። በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ በመቀነስ የኤክሳይዝ ታክስ ማሻሻያው ህብረተሰቡን ተጠቃሚ ያደርጋል ያሉት ወይዘሮ አዳነች ሰሞኑን በመሰረታዊ ፍጆታ ላይ የተጣለው ኤክሳይዝ ታክስ ለኑሮ ውድነት ህብረተሰቡን ያጋልጣል ተብሎ ስናፈስ የከረመው ወሬ ሐሰት ነው ሲሉም ተናግረዋል። በፓናል ውይይቱ ላይ የንግዱ ማህበረሰብ ተወካዮች፣ መገናኛ ብዙሃንና ባለድርሻ አካላት ተሳትፈዋል። ከተሳታፊዎችም ከተነሱ ሀሳቦች መካከል
እኔ እንደሚመስለኝ አብዛኛው ህብረተሰባችን ደሃ ነው። እኔ 50 ዓመት አካባቢ በታክስ ፖሊሲ ታክስና አስተዳደር በተለኛ እውቀት አለኝ ብዬ ማምሰው ነው እና በገንዘብ ሚኒስትርም ሆነ በአስተዳደሩ ላይ ጥልቅ የሆነ ጥናቶች እየተደረጉ ናቸው ወይ የሚለው ጥያቄ ያሳስበኛል።
ከተሳታፊዎች ለተነሳው ሀሳብና በህብረተሰቡ ውስጥ ብዥታ ፈጥሯል ላሉት መልስ የሰጡት ደግሞ ዶክተር ኢዮብ ተካልኝ ናቸው። የገንዘብ ሚኒስቴር ሚኒስትር ዴታ
በጣም በጥንቃቄ አጠቃላይ ኢኮኖሚክ ኢምፓክት በመፈተሽ የሰራ ፖሊሲ ነው። እንደምናል የመንግስት ስራ ኃላፊ በጣም መኩራበት እያንዳንዱ ስቴክሆልደር ደጋግመን አግኝተን አንዳንዱ ነገር ፖሊሲውን አብረን እስከ መቅረስ ድረስ ነው የለም ይሄ አስኪና ነው ይሄ አይትሬሽን ቲንክ ለዘላቂ ፖሊሲ ሜኪንግ ፕሮሰስ አዲስ ነው የኛም የሥራ አንደርወርክ የሚነገሩ ይሄ አዲስ ባህል ነው መንግስት ያመጣው አዲስ አሰራር ነው የሚል ነው በዚህ ረገድ ህዝቡ ይረዳው ይገባል በጣም በረገድ አጠቃላይ የኢኮኖሚ ኢምፓክቱ ምንድን ነው የሚለው በደንብ ተፈትሾ ምሳሌዎች ናቸው ለምሳሌ ግብርና ላይ እናተኩር ስንል ምንድን ነው ማድረግ ያለበት የሚለው አይተን ኢንፋክት ኤክሳይዝ ታክስ ፖሊሲ ከማለቁ በፊት አስቸኳይ ከመሆኑ አንጻር ግብርና ግባቶችን ግብርና መሳሪያዎችን በጥሩ ነጻ የማድረጉን ስራ ጊዜ ውስጥ የሰራበት ጉዳይ ነው።
የገቢዎች ሚኒስቴር መረጃ እንደሚያመለክተው በፍጆታ ምርቶች ላይ የተጣለው ኤክሳይዝ ታክስ ከበፊቱ የቀነሰ መሆኑን ነው። ለአብነትም ሱካር ላይ ሲጣል የነበረው 38% የነበረው በአሁኑ 20% ይሆናል ተብሏል። በተመሳሳይ በቅንጦት እቃዎችና ምርቶች ላይ ደግሞ ከበፊቱ ከፍ ያለ ታክስ ለመጣል ረቂቅ አዋጁ መዘጋጀቱ ተነግሯል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን እናመሰግናለን ለአብይ ርዕሱ። በአፋርና ሶማሌ መካከል የነበረውን አለመግባባት የሚዳኝ አንድ የሽምግልና መድረክ ዛሬ አዳማ ላይ ተጀምሯል። መድረኩን የሰላም ሚኒስቴር ከኢትዮጵያ የሀገር ሽማግሌዎች መማክርት ጋር ያዘጋጀው ሲሆን በሽምግልናው ላይ የሁሉም ክልሎች ሽማግሌዎች ተወክለውበታል። ሙክታር ጀማል ዝርዝሩን ይዟል።
በአፋርና የሶማሌ ኢሳ ጎሳ መካከል ለአመታት የዘለቀው ግጭት በሽምግልና ተቋይቶ መፍትሄ ያገኝ ዘንድ ነው የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ ከሰላም ሚኒስቴር ጋር በመሆን ይህንን መድረክ ያዘጋጀው። በመድረኩ ላይ የዘጠኙም ክልል ሽማግሌዎች ተወክለው ሽምግልናውን እያከናወኑ ያለ ሲሆን የሶማሌ ክልል ገራዶችና የአፋር ክልል ሱልጣኖችም ጉዳያቸው እንዲዳኝላቸው በቦታው ተገኝተዋል። ይህንን ጀስቲስ ፎር ኦል ፒኤፍ ኢትዮጵያ አዳማ ላይ ያዘጋጀው መድረክ ለችግቢ የቀድሞ አባገዳ በየነ ሰንበቶ ግጭቱ በወንድማማቾች መካከል የተፈጠረ መቋጫም ሊያገኝ የሚችል ነው ብለዋል።
በእግዚአብሔር ኃይል የመጣን ሰዎች ሁላችንም እግዚአብሔርን አመስግነን ይህን ሰላም ፍቅር እንድናደርግ ለልጆቻችን ጥሩ ሀገር እንድናስረክብ ልጆቻችን የሚማሩ በደንብ እንዲማሩ ሰራተኛው ሰርቶ እንዲገባ ገበሬው አርሶ በሰላም እንዲገባ ነጋዴው በሰላም ነግዶ እንዲገባ አርብቶ አደሩም በጥሩ ሁኔታ ከብቶቹን ወደ ውጭ አውጥተው በሰላም ወደ ቀየው እንዲያስገባ ሁላችንም
በመድረኩ ላይ ክብር እንግዳ ሆነው ተገኝተው መድረኩን የከፈቱት የሰላም ሚኒስትር ዴኤታ ወይዘሮ አልማዝ መኮንን ሰላምን አውርዶ ችግሮችን ለመፍታት ሽማግሌዎቹ እንደሚጥሩ ሁላ ችግሮችን ለመፍጠርም የሚጥሩ አሉ ብለዋል። የሁለቱም ማህበረሰብ አባላት ይህንን በመገንዘብ ሰላምን ራሱ እንዲጠብቅም ነው ወይዘሮ አልማዝ ጥሪ ያቀረቡት።
ምንም ተአምር ከመሆኑ ሳይደለው ጉዳይ ሰላም ነው ነገር ይሄ ነገር ካልተሳ ያ ነገር ካልሆነ ብለን የማንለው ሰላማችንን ካሰጠን በኋላ በሰላም ውስጥ ሆነን ብዙ ነገሮች መስራት ስለምንችል የመጀመሪያው ጉዳይ በመካከላችን ሰላም የመሰለ የመጀመሪያው ጉዳይ አድርገን ማየት አለ። ስለዚህ ያንን ችግር ብለን የምናነሳበት መንገድ በጣም ሰላማዊ በሆነ መንገድ ተወያይተን ሌሎች ነገሮች የሚቀጥሉ መድረኮች ላይ ተወያይተን መፍትሄ የምንሰጥባቸው ከመንግስት ጋር ሆነ መፍትሄ የምንሰጣቸው ሆኖም መገንዘብና መረዳት ያስፈልጋል።
አዳማ በተጀመረው የሽምግልና ስነ ስርዓት ላይ የአፋር ክልልን ወክለው የተገኙት ሱልጣን አሊ አንፍሬ ተከታዩም ብለዋል።
አፋርና ሶማሌ ወይም አፋርና ኢሳ በሁሉ በኩል ወንድማማቶች ናቸው። ሁላችን በብዛት የምንገኘው በኢትዮጵያ ውስጥ ነው። ከዛ ቀጥሎ ሃይማኖታችን እንደምለው ይሄ እንግዲህ የሃይማኖታችን ጠላቶች ስለሆኑ እምነታችን ማክበር የሆናችን ፋንታ ይመስለኛል። ደግሞ አሁን በምንለውበት በሃያኛው ክፍለ ዘመን ዓለም በጣም በትምህርት በብዙ ነገር ተራቋል እና በቦታ ተለያይተው መገናኘት ጊዜ ያለፈበት ስለሆነ እኛም በዚህ ከፍ ማለት ያለብን ይመስለኛል።
የሁለቱ ማህበረሰብ ግጭት የሚዲያ ሽፋን ባለማግኘቱ የማዕከላዊ መንግስት ትኩረት በመነፈጉ ለረጅም ጊዜ መፍትሄ አጥቶ ቆይቷል ብለዋል የሶማሌው ሽማግሌ ጋራድ ጉልምዬ ጋራድ መሐመድ። ይህ በሁለት ወንድማማቾች መካከል የተፈጠረው ግጭት መፍትሄ ሊያገኝ እንደሚገባ ለዚህም ኃላፊነቱን ወስደው እንደሚሰሩም ነው የተናገሩት።
አንዴ ጊዜ ጋራድ ይባል ጊዜ ሱልጣን ይባል ጉጋዝ ይባል ጊዜ ይሄ ደግሞ ለምን ተሰብሮ ነገር ይፈይቀኛል። تلقوا الله في تيمن قمو ذاري وسطن إن داراش إن بسكينيس أو باران دمون دايفس نتردي نوكو يا جنترة تنجمن دارك وجي باغر بيتوبيا غر شمائي بيرو سارين دبالك من كروش كفت إن نغاقر على المسافي نغاقين ونجمو جاكيناتو تماتو لنيا حرام الله بقران تناقوات لنيا جمل النسو لمو حرام تريدي نواس سلطان عفارك نواس مصطفى نقرأ فأنا بتبزيه مكتبتو لنيام تسليك فتانا سلونه وعقولين عما سلطانه
ይህን ችግር ለመፍታት ሽማግሌዎቹ በእያንዳንዱ ጉዳዮች ላይ ሰፊ ውይይት የሚያደርጉ ሲሆን የተለያዩ የቡድን ውይይት ተደርገው በሁለቱ ክልሎች መካከል የሰላም ተግዳሮትና መፍትሄዎች ምን እንደሆኑ መከከር እንደሚደረግ በነገውለትም የጋራ ያቋም መግለጫ እንደሚነበብም ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ሙክታር ለዘገባው እናመሰግናለን። ድምጹ ራቅ በማለቱ ይቅርታ እንጠይቃለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የተከበራችሁ አድማጮች፣ ወደ ብልጽግና ፓርቲ ላለመግባት የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ ያሳለፈውን ውሳኔ እንደሚደግፉና አዲሱ ውህድ ፓርቲ ጥክስ ጸረ ጥቅማችን በመሆኑ እንታገለዋለን በማለት በመቀሌ በተካሄደው ህዝባዊ ጉባኤ ተሳተፉ ባውጡት ያቋም መግለጫ ማስተዋወቃቸውን ተከትሎ ከብልጽግና ፓርቲ ያገኘነውን ምላሽ አስከትለን ነበር። ይሁን እንጂ ያ ዘገባ እንዳልተሰማ አድማጮቻችን ገልጻችሁልናልና ሙሉውን ቀጥሎና ቀርበዋለን። ከመግቢያው ጀምረዋለሁ። የብልጽግና ፓርቲ በመቀሌው ህዝባዊ ኮንፈረንስ ላይ የተሰነዘሩ ውንጀላዎችና ትችቶች መሰረተ ቢስ ናቸው ብሏል። ስም ለማጠልሸት የሚነገሩ ናቸው ሲሉ የፓርቲው የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ትናንት ማምሻውን ለአሜሪካ ድምጽ ተናግረዋል። እስክንድር ፍሬው ነው አቶ አወሉን ያነጋገራቸው።
በጣም አመሰግናለሁ ስለጊዜዎት። አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ በሚኒስትር ማዕረግ፣ እንግዲህ በህወሓት አዘጋጅነት በሳምንቱ የመጨረሻ ቀናት በመቀሌ ከተማ የተካሄደው ህዝባዊ ውይይት ተሳታፊዎች የአቋም መግለጫ አውጥተዋል። አንድ ሁለት ነጥቦችን ብቻ ለአንሳና አጠር ያለ ምላሽ ይስጡኝ አቶ አወሉ። ለዛሬ የህጋዊነት ጥያቄ ያነሳሉ በዚህ የአቋም መግለጫ። የብልጽግና ፓርቲን መመስረትና በገዢ ፓርቲነት መቀጠል በተመለከተ ማለት ነው። በህዝብ ድምጽ የተመረጠውን ኃላፊነት የተሰጠው ፓርቲ በማፍረስ አዲስ ህገወጥ ፓርቲ ተመስርቷል ይላል የአቋም መግለጫው። ምላሽ ይስጥ እንደዚህ ላይ።
በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል። ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደለም የሚለው ነገር አጠያያቂ ነው። እሱ ለነሱ እንተውና ወደዚህ ብንመለስ፣ አሁን የተዋቀረው ውህድ ፓርቲ ነው የተዋሃደው። ህጋዊ ሰውነት ያላቸው ፓርቲዎች ህጋዊ ሰውነታቸውን አክስሞ በምርጫ ቦርድ የፓርቲዎች መዋሃድ ህግ መሰረት ራሳቸውን አክስሞ ወደዚህ የመጡበት የአሰራር ስርዓት አለ። ያንን የአሰራር ስርዓቱን ተከትሎ የተካሄደ ውህደት ነው። አንደኛ አዲስ ፓርቲ አይደለም። ውህድ ህጋዊ ፓርቲዎች በየብሔራዊ ድርጅታቸው ያላቸውን ህጋዊ ሰውነት አክስሞ ከግንባርነት ወደ አዲስ ውህድ ፓርቲ ለመቀላቀል ያደረጉት ህጋዊ አካሄድ ስርዓት ነው። አካሄዱ አንደኛ መነሻው ሲንከባለል የነበረው ከ15-17 ዓመት በላይ የቆየ የፓርቲ አባላትና ደጋፊዎች ሲጠይቁት የነበረው ጥያቄ ነው። ሁለተኛ 11ኛ የኢህአዴግ ድርጅታዊ ጉባኤ አዋሳ ላይ ያስቀመጠው ጥናቱ ቶሎ ተካሂዶ ውህደቱ እንዲፋጠንና እንዲፈጠን በሚል ለኢህአዴግ ምክር ቤት የተሰጠው ስልጣን ነው። ሶስተኛ ህጋዊ ሰውነት ያላቸው ፓርቲዎች በየግል ያላቸውን ህጋዊነትን አክስሞ ወደዚህ ለመምጣት ያለው ህጋዊ መሰረት እንደ ማንኛውም ሊሆን ይችላል። እነዚህ መሰረት ተደርጎ ነው ኢህአዴግ ስራ አስፈጻሚ ኮሚቴን፣ ኢህአዴግ ምክር ቤትን፣ ከዚያም ደግሞ በዚህ ደረጃ የሚገኙ የብሔራዊ ድርጅቶች ጉባኤም በትክክል ተቀምጠው በህጉ መሰረት ስራ አስፈጻሚ ኮሚቴን አስቸኳይ ጉባኤ እንዲጠራና ጉባኤ ደግሞ ተገናኝተው ይህን ነገር እንዲወስን አቅጣጫ ተቀምጠው በዚያው ልክ ያለቀ ጉዳይ ነው። ስለ ህጋዊነቱን ምርጫ ቦርድ አንድ በአንድ ዝርዝር መስፈርቶችን አይተው ህጋዊ ነው ብሎ ህጋዊነቱን ሰጥቶናል። ህጋዊነቱን የሰጠው ከአዲስ ሳይሆን የነበረውን ወደዚህ ያስተላለፍ ፓርቲው እንዴት አድርጎ በተለይ አሁን በሀገራችን ያለውን የፖለቲካ የኢኮኖሚና ማህበራዊ የህዝብ ጥያቄዎችን መመለስ ሊያስችለው እንደሚችል አደረጃጀት እንደውም ነው። ስለዚህ እኔ ይሄ ህጋዊ ፓርቲ ነው፣ በህጋዊ መሰረት የተቋቋመ ህጋዊ አካል እውቅና የሰጠውን ፓርቲ ማንም ብድግ ብሎ የትንጋ ፍች ብሎ ይሄ ህጋዊ ነው አይደለም ማለት የሚያስችለው ሞራልም ህጋዊ መሰረትም እንደሌላቸው ነው እኔ በዚህ አጋጣሚ የማነሳው።
ሌላው አቶ አወሉ በዚህ አቋም መግለጫ የተነሳው ነጥብ ብልጽግና ህገ መንግስታዊ ፌዴራላዊ ስርዓቱን ለማፍረስ ይሰራል የሚል ነው። በመልካም ምድር ላይ የተመሰረተ አሃዳዊ ያገዛዝ ስርዓት ለመመለስ የመጣ ነው ከማለት ይላሉ። ህብረብሔራዊ ፌዴራላዊ ስርዓት ተጥሶ ሀገር በአምባገነን ኃይል እየተመራች ነው ይላል። እና በዚህ ላይ ያለሁት ምላሽ ምንድን ነው?
ብልጽግና ፓርቲ መርሆች እና እሴቶች አሉ። ከእሴቶቹ አንዱ ህብረ ብሔራዊነት ነው። ህብረ ብሔራዊ ዲሞክራሲያዊ ፌዴራላዊ መንግስት። ከዚህ በፊት እነሱ ሲሾፍሩት በነበረበት ጊዜ የነበረውን የውሸት ዲሞክራሲ፣ የውሸት ህብረ ብሔራዊነት፣ የብሔር ብሔረሰቦችን ጥያቄ በአግባቡ ያልመለሰ ከዚህም በመነሳት ደግሞ ህዝቡ ከዳር እስከ ዳር ተገንፍሎ መንገድ የዘጋበት ብዙ የሰው ህይወትም የጠፋበት ሁኔታ የነበረበት ጊዜ ነበር። ያንን የውሸት ዲሞክራሲ የውሸት ህብረ ብሔራዊ ፌዴራሊዝምን ወደ እውነት እናሻግራለን ነው፣ በእውነትና በእውቀት ይችን አገር እናሻግራለን ነው ብልጽግና ፓርቲ እያለ ያለው። ስለዚህ አንደኛው ህብረ ብሔራዊነት ነው። ህብረ ብሔራዊነት ማለት በእሴቶቹ ተጽፎ ቁጭ ብሏል፣ በፕሮግራሞቻችን ተጽፎ ተቀምጧል። ስለዚህ ማንም የሆነ ኮርነር ላይ ቁጭ ብሎ በሚያቀርበው ሀሳብ ሳይሆን ይሄ ከሌ እንደዚህ ነው፣ ይሄ ከሌ እንደዚህ ነው የተለየ አገሬን ሊያሻግር ይችል የተለየ ወቅቱ የሚፈልጉ ሀሳብ የሌላቸው ሰዎች ቁጭ ብሎ የሚያደርጉት ስን ለማጠልሸት እና ባሎሌ የፖለቲካ ፕሮፓጋንዳ የሆነ ነገር ለመሸመት የሚደረግ ጥረት ነው እንጂ ትክክል የተጻፈው በትክክል እየተተገበረ ያለው እውነተኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት ለማቋቋም ነው፣ የህዝቦችን የማንነት ጥያቄ በአግባቡ ለመመለስ። ከዚህ በፊት እንደምናውቀው በርካታ ነገሮች ነበሩ። እዚህ ሀገር ላይ ለብሔር ቆም ያለው የብሔር ጉዳይ ምላሽ ሰጥቻለሁ ስለን ነበር። ነገር ግን አሁን ኢትዮጵያ ውስጥ የምታየው የማንነት ጉዳይ፣ የክልሎች ጉዳይ በጣም ጫፍ የረገጠበት በፊትም ኢህአዴግን ሲያስተዳድር በነበረበት ጊዜ ግጭቶች፣ መፈናቀሎች፣ ሌሎች በርካታ ችግሮች የነበሩበት ሁኔታ ይሄንን በትክክል እንመልሳለን፣ እውነተኛ ፌዴራሊዝም እዚህ ሀገር ላይ መሬት እንዲደርስ እናደርጋለን ነው ጥያቄ። ሁለተኛ ብዝሃ ቋንቋ ነው። ለምሳሌ ህብረ ብሔራዊ ፌዴራሊዝም ማለት አሁን እነሱ እንደምሉት ይሄ ጨፍላቅነት ምናምን ብለው አይነት ነገር ሳይሆን ሁሉንም ባካተተ መልኩ ሁሉም ባህሉን፣ ቋንቋውን፣ ወጉን፣ ማንነቱን፣ እምነቱን ይዞ በዛው ልክ በሀገር ግንባታው የራሱን ድርሻ ሊያበረክት የሚችልበት ሁኔታ እንጂ ሌላውን ሌላ ውሳኔን ተቀብሎ የውሳኔ ፈጻሚ የሚሆንበት ስርዓት ይባል። ይሄ የህዝብ ጥያቄ ነው። የህዝቦች የብሔር ብሔረሰቦች ጥያቄ ነው። ይህንን ጥያቄ በአግባቡ እንመልስ ነው። ሁለተኛ በመልካ ምድር ላይ የተመሰረተ እንደዚህ አይነት ጽሁፍም የለንም፣ እንደዚህ አይነት ፕሮግራምም የለንም። ፓርቲው ትክክለኛ እውነተኛ የህዝቦችን ታዊ ዲሞክራሲያዊ መንግስት እንመሰርታለን፣ ይህንን ከመሬት እናደርሳለን ነው። ስለዚህ አሁን ሀገሪቷን እየመራ ያለው አምባገነኖች የሚባለው ነገር እሱ ቀልድ ነው። ይሄ በህዝብ የተመረጠ በህዝብ ድጋፍ ያለው ለውጡንም እየመራ በህዝብ ይሁንታ ወደዚህ የደረሰ መንግስት ነው። ሁለተኛ መሰረቱም ከህጋዊ በሆነ አሰራር ከህጋዊ የፖለቲካ ድርጅት ወደ ህጋዊ ፖለቲካ ድርጅት እየተሸጋገረ ድርጅት ነው እንጂ ምናልባት በሌላ ቋንቋ ለመናገር ስለሚከብደኝ ነው እንጂ እነዚያ የሚያስብሎ የሚያደርገው ነገር የለም። ይሄ ውሸት ነው።
አቶ ወሉ ሰሞኑን ባደረግ ነው ቃለ ምልልስ ህወሓት አሁንም ብልጽግና ፓርቲን ለመቀላቀል እንደሚወስን እምነታችሁን ተስፋችሁን ገልጸው ነበር። አሁንስ ከእንደዚህ አይነት አቋም መግለጫዎች በኋላ
ይሄ ኮንፈረንስ እየተካሄደ ያለው ኮንፈረንስ ከህዝብ እነሱ እንደሚሉት ህዝቡን የራሳቸው የሚፈልጉት ስብስብ ይሁን ማን እንደሆነ በትክክል አናውቀውም። እርግጠኛ ነኝ የትግራይ ህዝብ እንደዚህ አይነት ውሳኔና ሀሳብ ይሰጣል የሚል ግምትም የለንም። አጠቃላይ ስለ ውህደቱ እና በቀረበው ማኒፌስቶ ላይ ህዝቡን አወያይቶ ህዝቡ የራሱንም ሀሳብ እንዲያክልበት የሚደረግ ስብሰባ ነው ይሄ ስብሰባ። ስለዚህ ይሄ ኮንፈረንስ በራሱ ሀሳብ በተለያዩ ህብረተሰብ ክፍሎች ሀሳብ የሚወስዱበት ነው እንጂ የመጨረሻ ውሳኔ የሚሰጡበት የመጨረሻ የድርጅቱ አቋም ነው ብለን አሁንም የምንወስድበት ደረጃ ላይ አልደረስንም። የድርጅቱ አቋም የመጨረሻው የማዕከላዊ ኮሚቴ እና የድርጅቱ ጉባኤ እና ከዛ በኋላ ደግሞ ድርጅቱ ኦፊሻል በሆነ መልኩ ይሄ የድርጅት አቋም ነው ብሎ የመጨረሻ አቋሙን ሲገልጽልን ያ ነው አቋማቸው የምንለው። ስለዚህ በእኛ ግምት አሁንም የመጨረሻ ህጋዊ ውሳኔ ድርጅቱ ጉባኤ ተካሂዶ የሚወሰን ስለሆነ እዛ ጋር ያለን ተስፋ እስካሁንም ያልተሟጠጠ መሆኑን ለማንሳት ፈልጋለሁ።
ቀደም ሲል ባደረግነው ቃለ ምልልስ አንስቼ የነበረውን ጥያቄ ለአንሳ ደዚያ በቃለው አቶ አወሉ ህወሓት ብልጽግና ፓርቲን ባለመቀላቀል አቋሙ ይቀጥል አሁን በሚኒስትርነትና በሌሎችም መንግስታዊ ኃላፊነቶች እያገለገለ ያሉ የህወሓት አባላት በያዙት ኃላፊነት ይቀጥላሉ በያዙት ቦታ?
እሱም ባለፈው መልስ ሰጥቻለሁ። ምንም ከዛ ወደዚህ ሌላ አቅጣጫ የተቀመጠ ነገር የለም። ወቅቱ ሲደርስ እሱን ሙሉ ዝርዝር ምን ሊሆን እንደሚችል በዚያ የመንግስት የስልጣን ዞሮ ዞሮ እነሱ ወደዚህ ላለመቀላቀል ወሰኑት እንጂ ህጋዊነታቸው ብሔራዊ ክልሉን ወክሎ ክልሉን ማስተዳደር መብታቸው በምንም መልኩ አይነሳም። እሱ አይነካም። ተመርጦ ይዛዛሉ። እዚህ እንትን እስካላሉ ድረስ ደግሞ በፓርቲ ፕሮግራም ላይ ላይሳተፉ ይችላሉ። ነገር ግን ሌሎች የመንግስታዊ ጉዳዮች፣ የድርጅት ጉዳዮች ምን ይሆናሉ? እሱ በወቅቱ መጨረሻ ላይ ሲሆን የሚችለው ነገር እንደ ድርጅት እንደ ብልጽግና ፓርቲ ቁጭ ተብሎ ውሳኔ ከተሰጠበት በኋላ ሙሉ መረጃውን መልሰው የሚሰጣቸው ይሆናል።
አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ በሚኒስትር ማዕረግ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ነው።
በጣም እናመሰግናለን።
እስክንድር ፍሬውን ለዘገባው እናመሰግናለን። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የድሬዳዋ ከተማ ሙስሊም ማህበረሰብ በአማራ ክልል ሞጣ ከተማ ላይ የተፈጸመውን የመስጅድ ቃጠሎ በማውገዝ ሰላማዊ ሰልፍ ወጥተዋል። በከተማዋ ባለፈው አርብ ተጠርቶ የነበረው ሰልፍ የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ እንዲካሄድ በመወሰኑ ነው ትናንት ሰልፉ የተካሄደው። ሰልፉ ያለምንም ችግር በሰላም መጠናቀቁም ተገልጿል። ዝርዝሩን አዲስ ቸኮል ከድሬዳዋ።
በሺዎች የሚቆጠረው የድሬዳዋ ህዝበ ሙስሊም ልዩ ልዩ መፈክሮችን በማሰማት ነበር ወደ ኢድ ሰላት ሜዳ የተሰባሰበው። በስፍራው የተገኙ የሃይማኖት አባቶችና የፖለቲካ አመራሮች ለተቃውሞ ሰልፈኞች ንግግር አድርገዋል። የድሬዳዋ አስተዳደር ከንቲባ አህመድ መሐመድ ቡህ በሞጣ ከተማ የተፈጸመውን የመስጂድ ቃጠሎ አውግዘው ህዝበ ሙስሊሙ ግን ምላሹ የክርስቲያኖችን ደህንነት መጠበቅ መሆን አለበት ብለዋል።
ይህ አጸያፊ ድርጊት ያደረጉት ሰዎች የአማራ ህዝብም የክርስትናን ሃይማኖትም አይወክሉ። ስለዚህ እነዚህ ወንጀለኞች ለህግ መቅረብ አለባቸው። የእስልምና ሃይማኖት ሰላምን ነው የሚያስተምረው፣ ትዕግስትን ነው የሚያስተምረው እና ይሄ አገራችን ላይ የተከሰተ ያለው ችግሮች በጥቂት ሰዎች አንዳንድ ጊዜ ብሔር በማጋጨት አልሳካ ሲላቸው ደግሞ ሃይማኖት ለሃይማኖት ማጋጨት፣ ከእንደዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋል። ወንጀለኞች ደግሞ ለህግ መቅረብ አለባቸው። የህግ የበላይነት መከበር አለበት። በሰላም እንደመጣ ነው በሰላም ወደ ቤታችን መግባት አለብን። አንድ ሙስሊም እስከ 40 ቤቶች ጎረቤቶቹን መጠበቅ አለበት። 40 ቤት ኃላፊነት አለበት። ስለዚህ እነዛው ነው ሙስሊም ማድረግ ያለበት ማለት ነው።
ታዋቂው ሃይማኖት አባት ሼክ አሚን ኢብሮ በበኩላቸው የአማራ ክልል መንግስት የሞጣ ሙስሊሞችን እንዲክስና ደህንነታቸውንም እንዲጠብቅ ጠይቀው የተለያዩ መልኮች ያላቸው ግጭቶች የፖለቲካ ኪሳራ የደረሰባቸው ኃይሎች እያስነሱ ነው ሲሉ ወቅሰዋል።
ኡመተል ኢስላም የሮን አመኸይሰ ጅሩ ኡመኒ የሮተካ ሲያሰን ኢሳኒ።
አሁን ያለንበት ጊዜ የፖለቲካ ክስረት የደረሰባቸው አካላት አንድ ጊዜ በብሔር ሽፋን ህዝቡን እያጣሉ፣ በሌላ ጊዜ ደግሞ በሌሎች ሰበቦች ዜጎችን እርስ በርስ እንዲጋጩ ያደረጉት ጥረት አልተሳካም። አሁን ደግሞ ስስ የሆነውን የእምነት ጉዳይ በመምዘዝ ያነገቡትን የእሳት ኳስ ወደኛ ወርውረውታል። እባካችሁ ይህችን የክፋት ኳስ ይዛችሁ አስቀሯት፣ ክፋትን ያነገቡ ሰዎች የፈጠሯት ናትና። እስልምና የሰላም የፍቅርና የአንድነት ሃይማኖት መሆኑና ህዝበ ሙስሊሙም ሌሎችን አቅፎ የሚኖር ህዝብ መሆኑ ልብ ልባል ይገባል። ከሳምንት በፊት በሞጣ ከተማ ተፈጽሞ የነበረውን የመስጂድ ቃጠሎ በመቃወም ባለፈው አርብ በበርካታ የሀገሪቱ ከተሞች የተቃውሞ ሰልፍ የተወጣ ሲሆን በዚህ ዕለት ሰልፍ ሊያካሄዱ የነበረው የድሬዳዋ ነዋሪዎች የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ የተቃውሞ ሰልፍ ለማካሄድ በመወሰናቸው ነበር ሰልፉ ትላንትና ሰኞ ሊካሄድ የቻለው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ተጠናቀዋል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 በ25ና በ31 ሜትር ባንድ በናይል ሳት እንዲሁም 94.3 አህዱ ሬዲዮ ላይ የሚተላለፈውን የማክሰኞ ምሽት ፕሮግራም ነው። ዛሬ የአውሮፓውያን አዲስ ዓመት 2020 ዋዜማ ነው። ዓመቱን ለመቀበል እየተሰናዳችሁ ላላችሁ አድማጮቻችን በድጋሚ መልካም አዲስ ዓመት ሃፒ ኒው ይር እንላለን። ይችን ዜማ አድምጠን ወደ ቀጣዮቹ ዝግጅቶቻችን እንሻገራለን። On that great holiday, gonna have a ball.
And that ain't all gonna chase the blues away. I'll be bringing in a brand new year. Bringing in a brand new year. Gonna have a dance, take a chance of romance while bringing in a brand new year. Gonna be a big parade. Got my resolutions made. Listen, dear, won't you meet me while bringing in a brand new year? Gonna ride a bubble way up above the stars. And while I twirl a bubble world, gonna take a trip to Mars. I'll be bringing in a brand new year. Bringing in a brand new year. Listen, dear, won't you meet me here while bringing in a brand new year. Sailing down a rainbow, I'll play with Lady Boom. She raises a sigh, I winks her eye, I won't be back till June. I'll be bringing in a brand new year.
ቻርሊ ብራውን ነው ብሪንግ ኢን ዘ ብራውን ኤ ብራንድ ኒው ይር እያለ ያዜመልን። የተከበራችሁ አድማጮች ዝግጅታችን ይቀጥላል። ለሁለተኛው አጋማሽ ወደ አሰናዳ ነው የመጀመሪያው ዝግጅት ስናልፍ ኢትዮጵያውያን ሴቶች ለፖለቲካ አመራርም ሆነ ስለ ፖለቲካ ያላቸው አመለካከት አሉታዊ ነው ሲል አንድ ጥናት ጠቆመ። የሴቶችን ፖለቲካዊ ተሳትፎና በሚቀጥለው ሀገር አቀፍ ምርጫ የሚያሳድሩትን ተጽዕኖ ከፍ ለማድረግ እንደሚሰሩም አንድ የሴቶች ማህበራት ቅንጅት መሪ ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ ግማሽ ቀን በወሰዱትን ፖለቲካዊ ተሳትፎ ተመለከተ አውደ ጥናት ላይ የውይይት መነሻ ሐሳብ ያቀረቡት ወይዘሮት ኤደን ሳሌ ባለፈው ዓመት ለንደን ከተማ በሚገኝ ቻተም ሃውስ በተሰኘ የምርምር ተቋም አማካይነት የተደረገ ጥናት እንዳመለከተው ከሆነ ኢትዮጵያውያን ሴቶች ስለ ፖለቲካም ሆነ ፖለቲካዊ የአመራር ስፍራ ይዞ መሪ ስለመሆን ያላቸው አመለካከት አሉታዊ እንደሆነ ማመላከቱን ገልጸዋል። ኤለን ሳሌ እንዳብራሩት ጥናቱ 1000 በሚሆኑ ሴቶች ላይ ተሰራ ነው። በቀረበላቸው መጠየቅ ውስጥ ስለ ፖለቲካ ተሳትፎ፣ የጾታ እኩልነትና የስነ ጾታ ጉዳዮች፣ የአርሎና የመሳሰሉ ጥያቄዎች እንደተነሱም አስተውሰዋል። ሴቶችን ፖለቲካ ላይ የማናያቸው ምክንያት ምንድነው ለሚሉና ለተመሳሳይ ጥያቄዎች አብዛኞቹ የመለሱትንም ያስተውሳሉ።
አብዛኞቹ አልፈልግም ነው። ምክንያቱም ለምንድን ነው የማይፈልጉበት ምክንያት የወንዶች ስራ ነው ወይ ደግሞ እሱ ላይ መሳተፍ አልፈልግም። ይሄ ፖለቲካ የሚለው አስተሳሰብ በራሱ እኛ ሀገር ከመጥፎ ነገር ጋር አሶሴት ተደርጓልና ከመሪነት ጋር ወይም ተጽዕኖ የሚመጣበት ቦታ ሳይሆን ሰዎች መጥፎ ነገርን ኢንተርቴን የሚያደርጉበት ቦታ እንደሆነ ነው በአብዛኞቹ ሴቶች ላይ ያለው አስተሳሰብና ስለዚህ ሴቶች ኢንጂነር መሆን ወይ ዶክተር መሆን ወይ ሎየር መሆንን አስፓየር ያደርጋሉ እንጂ ፖለቲካል ሜምበር ሆኜ ስልጣን ኖሮኝ ይሄን ፖሊሲ አስፈጽማለሁ ይሄንን አመጣለሁ ለሀገሬ ይሄ አረጋለሁ የሚለውን ነገር ብዙ አያስቡትም።
ያውደ ጥናት ዋና ግብ የሴቶችን ፖለቲካዊ ተሳትፎ ለማሳደግና በዚህ ረገድ ያለውን ውቀት ከፍ ለማድረግ እንደሆነም በመርሃ ግብሩ ላይ የተጠቀሰ ሲሆን ይህንን ለማሳካት የብዙሃን መገናኛ ተቋማት ትልቅ ሚና እንዳላቸው ተመልክቷል። በአውደ ጥናቱ ተሳታፊዎች በኩልም መገናኛ ብዙሃን እስከዛሬ ያደረጉት አስተዋጽኦ መልካም ቢሆንም ብዙ ስራ እንደሚቀርም ተገልጿል። ሴቶች ከጠቅላላ ህዝቡ ከግማሽ በላይ መሆናቸውና በህብረተሰቡ ውስጥም ያላቸውን ቁልፍ ሚና ኃይላቸው በማድረግ በፓርቲዎች ላይ ተጽዕኖ እንዴት ማሳደር እንደሚችሉ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዲሬክተር ወይዘሮ ሳባ ገብረመድህን አስረድተዋል።
እኛ እንደ ድርጅቶች ብቻ ሳይሆን ህብረተሰብ ማስገደድ አለበት፣ ሴቶች ማስገደድ አለባቸው። እነዚህ ብዙ ቁጥር ያላቸው ሴቶች አክቹዋሊ በባሉት ምርጫዎች እኮ ሴቶች በመራጭነት አይ ቲንክ እኩል የተሳተፉ ይመጡ ይመስለኛል። ከእኩልም በላይ ብዙዎቹ መራጮች ሴቶች ናቸው። ሲመርጡ ግን የታል ምን ያህል ሴቶችን አሳትፈሃል ብለው ጠይቀው አይደለም ለቀረበላቸው ፓርቲ ነው ሲመርጡ የነበረው። አክቹዋሊ ግለሰቦችን ሳይሆን ፓርቲዎችን ስለሆነ የምንመርጠው። ስለዚህ አንደኛ በእኛ በኩል ያንን እንደ አድቮኬት የምናደርገው አሁን ሰፖርት ነው የምናደርጋቸው ለፖለቲካ ፓርቲዎች፣ መጨረሻ ላይ ግን ዲማንድ ነው የምናደርገው። አሁን እገዛ ጊዜ ነው። ምክንያቱም በኋላ ላይ ጃጅ ከምናደርግ አሁን ብናግዛቸውና አብረናቸው ብንሰራ ዋናው ነገር እኛ ውጤት ስለሆነ የምንፈልገው ሴቶች እንዲያሳትፉ ነው እንጂ በኋላ ላይ አላሳተፍክም ብለን ራሳቸውን ለመቀጥቀጥ አይደለም። ስለዚህ የአሁኑ ሮላችን ሞር የሰፖርቲቭ ሮል ነው።
ይህ የመጀመሪያ እርምጃ ነው ያሉት። እርምጃው ወዴት ሊሄድ እንደሚችልም ወይዘሮ ሳባ ያስረዳሉ።
በኋላ ላይ ግን የሁሉ ግፊት አድርገን የሁሉ ጠይቀን የማያሳትፉ ከሆነ ግን እኛም ዲማንድ ወደ ማድረግ ነው የምንሄደው፣ ወይም ደግሞ አገንስቴም እናስገድዳለን። ምክንያቱም የውዴታ ግዴታ ማለት ይህንን ባታደርጉ ቦት አታገኙም ወደ ማለት መሄድ አለብን። ያን ለማድረግ ግን ሞቢላይዝ ማድረግ አለብን ህብረተሰቡን። የጥቂት ማህበራት ጥያቄ ሳይሆን መሆን ያለበት የህብረተሰብ ፕሬዠር ነው መሆን ያለበት። ፕሬዠር መምጣት ያለበት ከድርጅቶች ብቻ ሳይሆን ከህብረተሰብ፣ ከሴቶቹ፣ ከመራጩ መሆን አለበት ብለን ስለምናስብ በሚዲያም በኩል በራሳችንም በኩል ማህበራቶቻችን አሁን አባላቶች አሏቸው። በአባላቶቻቸው በኩል ይህንን በጣም የምናስተምረው ነገር ሴቶች ይህንን ዲማንድ ማድረግ አለባቸው፣ ሴቶች መግባታቸውን ማየት አለባቸው እያለን እናስተምራለን። ግን ከዚህ በላይ ስራ ይጠይቃል። ጊዜው በጣም አጭር ነው። ስቴፕ ባይ ስቴፕ እንድንሄድበት ነው የፈለግነው።
በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስ ሴቶች በሚቀጥለው አገር አቀፍ ምርጫ እንደ ተወዳዳሪ ወይንም በእጩነት በብዙ ቁጥር ለመቅረብ ጠንክሮ መስራቱ በጣም መልካም መሆኑን አስታውሰው በምርጫ አስፈጻሚነትም ለመሳተፍ ሴቶች ትኩረት ሰጥተው ሊሰሩ እንደሚገባ አሳስበዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማሃንና እንግዶቹን እናመሰግናለን። አሁን ደግሞ ንግድና ህብረተሰብ። ከ28 ዓመታት በፊት የተቋቋመው የአማራ ልማት ማህበር በክልሉ ውስጥ የሚከናወኑ በተለይም ምጣኔ ሀብታዊና ማህበራዊ እንቅስቃሴዎችን ደጋፊ በሆኑ መርሃ ግብሮቹ ይታወቃል። ከለጋሾችና በጎ ፈቃደኞች በሚሰበሰብ ገንዘብ ስራዎቹን የሚያከናውነው ማህበሩ በቅርቡ አዲስ ዋና ስራ አስፈጻሚ መርጧል። ወደ ህዝብ ድርጅትነት እንዲቀየርም ተወስኗል። ማህበሩ ከሰሞኑ በዚህ በዋሽንግተን ዲሲ ባዘጋጀው የመተዋወቂያና የገቢ ማሰባሰቢያ ዝግጅት ላይ በውጭ የሚኖሩ የክልሉ ተወላጆችና ወዳጆች የመጪ ዘመን ተግባራቱን እንደየአቅማቸው እንዲደግፉ ጥሪ አቅርቧል። ሀብታሙ ስዩም ዝርዝሩን ይዟል።
ግንቦት 20 ቀን 1984 የተቋቋመው የአማራ ልማት ማህበር በክልል ውስጥ በሚጠቀሱ የልማት እንቅስቃሴዎች ውስጥ ስሙ ተደጋግሞ ይወሳል። በተለይ ደግሞ ትምህርት ቤቶችና የጤና ኬላዎችን በመሰሉ ግንባታዎች ረገድ። ያም ቢሆንም ቅሉ ክልሉ አሁንም ሩቅ መንገድ ይቀረዋል።
በክልሉ ከ85% በላይ ትምህርት ቤቶች ከስታንዳርድ በታች ናቸው። እነዚህ ትምህርት ቤቶች ወይ እየፈራረሱ ናቸው፣ ወይም ደግሞ ዳስ የሚማሩበት ትምህርት ቤት አለ፣ ወይም ወንበር የላቸውም።
ብርጋዴር ጄኔራል መላኩ ሸፈራው ናቸው። እስከ ባለፈው እሁድ ድረስ በዋሽንግተንና አካባቢዋ የዓለም አስተባባሪ ሆነው ሲሰሩ ሰንብተዋል።
ህብረተሰቡ በሀገር ውስጥ የሚያደርገውን ድጋፍ ከዓለም ጋር በመተባበር በመንግስት አቅም ብቻ የማይሸፈን ስለሆኑ ዲያስፖራውም የራሱን አስተዋጽኦ እንዲያደርግ ለማድረግ ነው።
ባሳለፍነው እሁድ ታህሳስ 19 2012 ዓ.ም በዋሽንግተን ዲሲ የተካሄደው የመተዋወቂያ የአንድነት መፍጠሪያና የሀብት መሰብሰቢያ መድረክ ጄኔራሉ ያነሷቸው ሐሳቦች በተለያዩ ቅርጽና ቀለሞች የተደጋገሙበት ነበር ማለት ይቻላል። የዓለማ ዋና ስራ አስፈጻሚ መላኩ ፋንታ ከሰሞኑ ወደ አሜሪካ ምድር ምን እግር እንደጣላቸው ከሚያወሱበት እንጀምር።
የመጣንበትም ዓላማ አንደኛ አጠቃላይ በክልሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታ ላይ መረጃዎችን ሰጥተን ተወያይተን የመፍትሄ ሀሳቦችን ለማቅረብ ነው። ሁለተኛ በኢንቨስትመንት ዙሪያ ያሉትን ፖቴንሻሎች ለማሳየትና የምትሳተፉበትን መንገድ ለማሳየት ነው። ሶስተኛ በአማራ አቀፍ ልማት ማህበር በመሰባሰብ የሞራል ግዴታችሁን በተለይ ደግሞ በትምህርት ሴክተሩ ያለውን ችግር ለመቅረፍ የበኩላችሁን አስተዋጽኦ እንድታደርጉና በመጨረሻም በአማራ ባንክ ምስረታ ላይ አንዳንድ ሀሳቦች አንስተን በዚህ ላይ ተሳትፎ እንድታደርጉ በተለያዩ ስቴቶች ስንወያይ ቆይተናል።
በዕለቱ በክብር እንግድነት የተገኙ የተናገሩት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አለማን የመሰሉ ተቋማትን በተቻለ መጠን መደገፍ ያለውን እርባና ባወሱበት ንግግራቸው የለጋሾችና በጎ አድራጊዎችን ኃይል ለማሳየት የአሜሪካውያኑን ልምድ አካፍለዋል።
በአሜሪካን ሀገር ስላለው የዜጎች በጎ አድራጎት ተሳትፎ በ2018 ያለውን ለማየት ሞክሬ ነበርና 427.7 ቢሊዮን ዶላር በበጎ አድራጎት ድጋፍ በአንድ ዓመት በአሜሪካ ውስጥ ተለግሷል። የኢትዮጵያ የአራት ዓመት አጠቃላይ ገቢ ጂዲፒ በላይ ማለት ነው። ስለዚህ እንደ አሜሪካ ባሉ የበለጸጉ አህጉራት እንኳን የማህበራዊ ልማት ስራዎችን የሚያካሄዱ ተቋማት በማህበረሰቡ ውስጥ ያላቸውን ጠቀሜታ ስናይ፣ እንደ ኢትዮጵያ ባሉ ታዳጊ ሀገራት ደግሞ እነዚህ የማህበራዊ ልማት ተቋማት የሚኖራቸው ከፍተኛ ሚና ለመረዳት አያዳግትም።
የአማራ ልማት ማህበር በተለያዩ የአሜሪካ ግዛቶች ቅርንጫፎችን ለማደራጀት በሚያደርገው ጥረት የኢትዮጵያ ኤምባሲ ድጋፍ እንዳልተለየው ያነሱልን የኤምባሲው የዲያስፖራ ዘርፍ አስተባባሪ አቶ ደመቀ ዘመነ ኢትዮጵያውያንን ለመርዳት ታስበው ለሚቋቋሙ ተቋማት ሁሉ መሰል ድጋፎች እንደሚደረጉ አውስተዋል።
በተለይ ከዚህ በፊት የኦሮሞ ልማት ማህበር የልማት ማህበሩ ዋና ስራ አስፈጻሚ መጥተው በርካታ ቻፕተሮችን አደራጅተው ተመልሰዋል። የእኛም አሁን ወደ 7 ቻፕተር ነው የተቋቋሙት የተመሰረቱትና ስራችን እጅግ በጣም አጋዥ ነው የሚሆነው። ከዚህ በተጨማሪ በተለይ ከለውጥ ወዲህ በርካታ የሙያ ማህበራት እንደ ኢትዮ አሜሪካን ፋርማሲውቲካል አሶሲሽን፣ ኢትዮ አሜሪካን ዶክተርስ ግሩፕ የመሳሰሉ፣ ያንግ ኢትዮጵያን ፕሮፌሽናልስ፣ ታስፋ ቲቸንድ ሰር ፎር አፍሪካ የመሳሰሉ፣ እነ ቪዥን ኢትዮጵያ በጣም ብዙ ኢኒሽቲቮች እየመጡ ናቸው ያሉ ተነሳሽነቶች እና ይሄን ለኤምባሲው ለስራችን እጅግ በጣም የሚያግዝ በእውቀታቸው በክህሎታቸው ምን እንስራ ምን እናግዝ በሚል ሀሳብ እያመነጩ ጭምር ኢትዮጵያ የሚበጃት ይሄን ነው። ስለዚህ የእኛ መንገድ በዚህ መንገድ መሆን መቻል አለበት።
ከእድገትና ሰላም ይልቅ አንደኛው ህዝብ በአንደኛው ላይ እንዲነሳ ኢትዮጵያም እንድትተረማመስ ደንቀራ ናቸው ያሏቸውን በስም ያልጠቀሰዋቸውን አካላት የወቀሱት የክልሉ ምክትል ርዕሰ መስተዳደር አቶ ዮሐንስ ቦያለው በበኩላቸው
በሀገራችን ልማት ላይ ትልቅ ተሳትፎ ልታበረክቱ የሚችሉ በርካታ ወገኖቻችን እዚህ እንዳላችሁ የባከነ ኃይል እንዳለ አይተን፣ ይሄ የባከነ ኃይል እርስ በርሱ ተከፋፍሎ ከሚሻፈው በአንድ ላይ ተሰባስቦ አገሩን እንዲያለማ ወገኑን እንዲጠቅም ለእኛም ኃይል እንዲሆን እንጠይቃቸዋል። ይሄን ለማድረግ ደግሞ አቅም ችሎታው ማለት መናበብ የተሳነን ይመስላል። መናበብ ሲሳነን አገራችን ማገዝ ብቻ ሳይሆን ራሳችንን መለወጥ ከባድ ነው። ስለዚህ እንናበብ። በሂደታችን ያየነው ነገር ቢኖር የመናበብ አንድ የመሆን በአንድ ዓላማ የመሰለፍ ፍላጎቱ ከፍተኛ ሆኖ ነው ያገኘ። ይሄን ነገር ማጠናከርና ወደ ትክክለኛው ቀልባችን መመለስ እጅግ ያስፈልጋል የሚል ሀሳብ እና አስተያየት ነው ያለ።
በዚህ ዝግጅት ላይ በዋሽንግተን ዲሲና አካባቢዋ የአለማ ቅርንጫፍን ለሁለት ዓመታት የሚያገለግሉ አመራሮች ተመርጠዋል። የገቢ ማሰባሰቢያ ዝግጅቶችም ተከናውነዋል። የአማራ ልማት ማኅበር ከጥቅምት 1 2012 ዓ.ም ጀምሮ የሕዝብ ተቋም እንዲሆን መወሰኑ ይታወሳል።
ሀብታሙ ስዩምን ለዝግጅቱ እናመሰግናለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ወደ ቀጣዩ ቅንብር ስናልፍ የኢትዮጵያን የብሔራዊ ደህንነት ስትራቴጂ ለመቅረጽ የሚያስችሉ ስራዎች እየተከናወኑ መሆናቸው ተገልጿል። የብሔራዊ ደህንነት ፖሊሲ ቀረጻ ሂደት አሳታፊ እንዲሆንም ተጠይቋል። ህዝብ የተስማማበትና የሀገርን ጥቅሞች በመገንዘብ ላይ የተመሰረተ የደህንነት ፖሊሲ ለሰላምና መረጋጋት የተመቻቸ ሁኔታ ይፈጥራል ተብሏል። ባለፈው ሳምንት ውስጥ ተካሂዶ በነበረ ጉባኤ ላይ የተገኘው መለስካቸው አምሃ ዝርዝሩን ይዟል።
የስትራቴጂያዊ ጥናት ተቋም በተሰኘ የመንግስት አካል አዘጋጅነት በተካሄደ ግማሽ ቀን ጉባኤ በኢትዮጵያ ላለፉት 2 ዓመታት ያህል እየተካሄደ ከሚገኘው ፖለቲካዊ ለውጥ አኳያ በደህንነት ተቋማት ውስጥም እየተከናወኑ ናቸው የተባሉ ተግባራት ተገልጸዋል። በተለይም በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አቶ ተስፋሁን ጎበዛይ ቀደም ሲል በደህንነት ዘርፉ የነበሩ ችግሮችን አስታውሰው አሁን እየተከናወኑ ናቸው ያሏቸውን ባጭሩ አመልክተዋል።
የብሔራዊ ደህንነት ምክር ቤት የሚባል አለ። ምክር ቤቱ የተለያዩ አባላት፣ አንዳንዶቹ ቋሚ አባላት አሉት። 6-7 የሚሆኑ ሲኒየር የመንግስት ኃላፊዎች ቋሚ አባላት ናቸው። የተወሰኑት ደግሞ እንደየጉዳዩ ቅርበት እየቀረቡ ውይይት ይደረጋል ማለት ነው። ስለዚህ አጠቃላይ ስትራቴጂዎች ለመቅረጽ እና የመሳሰሉ ስራዎችን ለመስራት በዚህ ደረጃ የተሰራ ነው። በአጠቃላይ ነው የብሔራዊ ደህንነት አደጋ ወይም አለመረጋጋት ጊዜ እንዴት ነው መመራት ያለበት? ምንድን ነው መደረግ ያለበት? ማን ምን ማለት አለበት? ማን ምን አይነት ኃላፊነት መውሰድ አለበት? የሆነ ችግር ሲከሰት ምንድን ነው መደረግ ያለበት የሚለውን ከትንሽ ችግሮች ጀምሮ እስከ ከፍተኛ የቢዝነስ ስጋት ችግሮች ድረስ ሲከሰቱ ምን አይነት መፍትሄ መሰጠት አለበት፣ ምን አይነት አሰራር መከተል አለብን የሚለውን የሚቀርጽ ማዕቀፍ እየተዘጋጀ ነው።
በተለይም በመከላከያ ሰራዊት በኩል ባያሌ ዘርፎች እየተሰሩ መሆናቸውን የገለጹት ሚኒስትር ዴታው የሲቪል ቁጥጥሩን ከፍ ለማድረግ እየተከናወነ ነው ያሉትን እንደ ማሳያ አንስተዋል።
በመከላከያ ሰራዊት በብዙ ጉዳዮች ላይ እየተሰሩ ያሉ ስራዎች አሉ። በተለይ የሲቪል ቁጥጥር ከፍ ለማድረግ፣ የፋይናንስ ግልጽነት ለማምጣት በውስጥ የሚገኝ ከፍተኛ የሆነ ብር አለ። እሱን ገንዘብ ምን ላይ እንደሚውል ራሱ ቼክ አይደረግም ነበር ከዚህ በፊት በነበረው አሰራር። አንድ ሰው ሚስጥር ነው ብሎ ከወሰነ ሚስጥር ይሆንና በምን ደረጃ በምን ቦታ ምን ላይ ይውላል የሚለው ሳይታይ ነበር የሚቀረው። አሁን ግን እሱን ለመፍታት ብዙ ስራዎች የተሰሩ ነው። ስለዚህ አሁን ባለው ሁኔታ ለምሳሌ አንድ ጉዳይ ሚስጥር ነው እንዲባል 3-4 ሰዎች፣ ስለዚህ እንዲህ አይነት ነገሮች የተሻለ የፋይናንስ ግልጽነት ለማምጣት የሚያግዙ ናቸው።
በደህንነት ተቋማት ለውጥ አካሄድ ላይ በዚህ ጉባኤ ሀሳባቸውን በጥናት መልክ ካቀረቡት ሰዎች መካከል ቀድሞ የመከላከያ ሰራዊት ኤታ ማዮር ሹም የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ነበሩ። በጀነራሉ አገላለጽ የደህንነት ጉዳይ የማይነካው ማህበራዊ ህይወት የለም፣ ስለሆነም የአንድ ሉዓላዊ ሀገር ማህበረሰብ አባላትን የጋራ ጥቅምና ፍላጎት የሚያስተሳስር ከህገ መንግስት ቀጥሎ የአገርነት ፖሊሲ እንደሆነ አስረድተዋል። ስለሆነም የብሔራዊ ደህንነት ፖሊሲ ሲቀረጽ አሳታፊ ሂደት እንዲኖረው ማድረግ ዋነኛ ነገር መሆኑን አስምረውበታል።
አሳታፊ ሲባል ለስም የሚደረግ ነገር ሳይሆን ዳይቨርጀንት አመለካከት ያላቸውን ሰዎች በአገር ጥቅም፣ በአገር የፖለቲካ እድገት፣ በአገር የወደፊት አቅጣጫ የተለያየ አመለካከት ያላቸውን ሰዎች የሚያሳትፍ በስፋት ማልታይ ዲስፕሊነሪ የሆኑ ሚስትስ የኢንቴሊጀንስ ሰዎች፣ የወታደር አዋቂዎች በዚህ አይነት መንገድ በጣም አሳታፊ በሆነ መንገድ ኢቮልቭ ማድረግ አለበት። ያ ኢቮልቭ አድርጎ ስምምነት ላይ ከተደረሰ በኋላ ደግሞ የፓርላማ ውሳኔ ሆኖ መጽደቅ አለበት። የሚደበቅ ነገር አይደለም። ከዚህ ቀደም የተወሰኑ የሴኪሪቲ የኢንቴሊጀንስ የአርሚ ሰዎች የሚያደርጉት አይነት ነገር አይደለም መሆን ያለበት።
የቀድሞ ኤታማዦር ሹም አክለውም የፖሊሲው ይዘት ምን መሆን እንዳለበትና ለምንስ እንደሚጠቅም አመልክተዋል።
አንደኛው ህዝብ የሚስማማበት ኮንስቲቱሽን መኖር ነው። ሁለተኛው ዲስከስ የተደረገ ህዝብ የሚስማማበት ናሽናል ኢንተረስት ተነጥሮ መውጣቱ ነው። ሶስተኛው አሁንም ዲስከስ የተደረገበት ተነጥሮ የወጣ ለኢንተረስታችን ተጻውኦ የሚፈጥሩ የስጋት ኃይሎችን ክሊርሊ ማውጣት ነው። ይህንን በማድረግና ቅድም ባልኩት ፕሮሰስ ኢቮልቭ የሚያደርግ የናሽናል ሴኪሪቲ ፖሊሲ አንድ መንግስት ሌላ መንግስት በመጣ ቁጥር እየተጠራረገ የሚወድቅ ቀጣይነት የሌለው አይሆንም። የሀገርን ጥቅም የሚያስጠብቅ ረጅም ጊዜ የሚሄድ ነው የሚሆነው። አንዴ በዚህ መንገድ ከወጣ በኋላ ደግሞ ማነጅ ያደራረጉ ከፍተኛ ጥንቃቄ የሚጠይቅ ነው።
ይህን ግማሽ ቀን የወሰደ በደህንነት ዘርፉ መደረግ በሚገባው ለውጥ የተወያየውን ህዝባዊ መድረክ ያዘጋጀው የስትራቴጂያዊ ጥናት ተቋም መሪ አቶ ሀሊሉያ ሉሌም የመድረኩን ዓላማ ለቪኦኤ ዘርዘር አድርገው አብራርተዋል።
እንግዲህ ኢትዮጵያ ውስጥ አሁን ካለው የፖለቲካ ሽግግር ጋር ተያይዞ ከፍተኛ የሆነ የጸጥታ ችግር ተከስቷል። ሽግግሩ እንዲመጣ ካረጋቸው ነገሮች መካከል አንደኛው የጸጥታ ተቋማት ያላቸው ህዝባዊ ተቀባይነት፣ ለሲቪያን መንግስት ያላቸው ተጠያቂነት፣ ሰብአዊ መብት አጠባበቅ፣ የሀብት አያያዝ ላይ የነበረው ቅሬታ ነው አንደኛው ችግሩን ያመጣው መጀመሪያ። ከዛ አኳያ ምን ያህል መንገድ ይደናል። ሁለተኛ ደግሞ አሁን የተያዩ ያሉ የጸጥታ ችግሮችን ከመመለስ አኳያ እነዚህ ተቋማት ምን ያህል ለውጥና ሪፎርም እያካሄዱ ነው ያሉት የሚለውን ነገር ለመመርመር እና አቅጣጫዎችን ለማስቀመጥ ነው። እንግዲህ
አቶ ሀሌሉ ያክለውም የደህንነት ተቋማት ወይም በተለምዶ አጠራራቸው የጸጥታ ተቋማትን በተመለከተ ህዝቡ ከዚህ ቀደም ከነበረው አጠቃላይ ተመክሮ በፍርሃት እንደሚመለከታቸው አስታውሰው እንዲህ ያሉ መድረኮች በህዝብና በመንግስት አካላት መካከል የነበረውን ግንኙነት ከሚለወጡባቸው መንገዶች አንዱ መሆኑን አስረድተዋል።
ረጅም ሂደት ነው፣ ግን ቀድሞ በጣም ይፈራ ነበር ተቋም ነው። የደህንነት ተቋማት በጣም ሰብአዊ መብትን በመጣስ ህገ መንግስታዊ መብቶችን በመጣስ የዜጎችን የመናገር የፖለቲካ መብት ሲጥሱ የነበሩ ተቋማት ናቸው። በአሁን ሰዓት ግን በተቃራኒው አንዳንድ ነገሮች አሉ። ደግሞ በተቃራኒው የመንግስት ተቋማትን እንቅስቃሴ እክል የሚፈጥር መልኩ የመንግስትን ኃይልን በብቸኝነት የመያዝና የመጠቀም መብትን በሚሸረሽር መልኩ እንቅስቃሴዎች ሲታዩ ነው የነበሩት። ስለዚህ ያንን ድጋሚ እንዴት ጨቋኝ ሳይሆን የግድ ጨቋኝ ሳይሆን ግን የህገ በላይነትን እና ሎው ኤን ኦርደርን እንዴት ነው ማስፈን የሚችለው የሚለው ነገር ላይ ነው ውይይት የሚካሄደው እና ይሄ የዚህ ሂደት ያንን ባላንስ የማግኘት ሳይጨቁንም ሰላም ሲደፈርስም ዝም ሳይል በሁለቱ መካከል ያለውን ሚዛን እንዴት ነው የሚያገኘው የሚለው ላይ ባለው ውይይት እና ባለው ሂደት ይሄ እንደ አንድ ግብዓት መሆን የሚችል ውይይት ነው ብዬ አስባለሁ።
አቶ ሀሌሉያ እንዲህ ያሉ ህዝባዊ መድረኮች አሁን የሚመሩት ተቋም ወደፊት በተከታታይ እንደሚያዘጋጅም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን እናመሰግናለን። ለምሽቱ ወደ ያዝነው የመጨረሻው ቅንብር ይሆናል የምናልፈው። የፖለቲካ ጉዳዮች አክቲቪስቱ ጃዋር መሐመድ የኦሮሞ ፌዴራሊስት ኮንግረስ ኦፌኮን ተቀላቅሏል። አቶ ጃዋር የሚዲያ መሪ መሆኑንና የኢትዮጵያ ዜግነት እንደሌለው ለአንድ የፓርቲው መሪና ለአቶ ጀዋር ያነሳው ሪፖርተራችን ሙክታር ጀማል ተከታዩን ዘገባ ይዟል።
የኦሮሚያ ሚዲያ ኔትወርክ ዳይሬክተርና የፖለቲካ ተንታኙ አቶ ጀዋር መሐመድ በተናጠል ከዚህ ቀደም እንደ መብት ተሟጋች ሲንቀሳቀስበት ከነበረው የፖለቲካ ሂደት ወደ ድርጅታዊ መዋቅር በኦሮሞ ፌዴራላዊ ኮንግረስ አባልነት መመዝገቡን አስታውቋል። የአቶ ጀዋር መሐመድ የኦሮሞ ፌዴራላዊ ኮንግረስ አባልነት ትክክል መሆኑን ያረጋገጡት የድርጅቱ ሊቀመንበር ፕሮፌሰር መረራ ጉዲና የአቶ ጀዋር ወደ ድርጅታችን መምጣት ለድርጅቱም ለሀገርም ትልቅ ጥቅም ነው ብለዋል።
ጀዋር ውጪ ሆነው ከሚንቀሳቀስ የፖለቲካ ድርጅት መስመር ውስጥ ገብቶ የፖለቲካ ድርጅት መስመርና ዲሲፕሊን ተቀብሎ አጠቃላይ ለኦሮሞም ለኢትዮጵያ ሕዝብ ትግልም ያቅምም ያክል አስተዋጽኦ ቢያደርግ ለሁሉም ይሻላል የሚል ግምት አለ። አጠቃላይ ኦሮሞ ሕዝብ ትግልም የኢትዮጵያ ሕዝብ ትግልም ውጭ ሆነው መናገር ሳይሆን ከውስጥ ገብቶ ፖለቲካ ደረጃ መስመሩንም ዲስፕሊኑንም ተቀብሎ መንቀሳቀሱ ለሁሉም ይጠቅማል የሚል ግምት አለ።
ለረጅም ጊዜ በተናጠል እንደ መብት ተሟጋጅ ሲንቀሳቀስ እንደነበረ የገለጸው አቶ ጀዋር መሐመድ ጊዜው ከተናጠል ይልቅ ወደ ድርጅታዊ እንቅስቃሴ መምጣት የሚያስፈልግበት መሆኑን ተናግሯል። በቀጣይ ምርጫ ለመሳተፍ ከሚያስፈልጉ መስፈርቶች ውስጥ የዜግነት ጉዳይን በተመለከተ ሂደቱን እያጠናቀቀ መሆኑንም ለአሜሪካ ድምጽ አብራርቷል።
አንጋፈኒ ኤሮዘኖ ያኔ ኩፈዘ ጋርብየት ገሉ ቢየት ፊለሞ ይሪያፉ
ወያኔ ወድቆ ወደ ሀገር ስመለስ አገር ገብቼ ዜግነቴን ለመውሰድ ነው ወስኜ የመጣሁት። ድሮም ቢሆን የሰው ሀገር ፓስፖርትና ዜግነት ያዝነው ተገፍተንና ተገደን እንጂ የሰው ሀገር አምሮን አይደለም። ሀገርና አፈሬን ጠልቼም አይደለም። አሁንም ቢሆን የሀገሬን ዜግነት ወስጄ ህዝቤን ለማገልገል ዝግጅቴን አጠናቅቄያለሁ። ይህ ከፖለቲካ ተሳትፎዬ ጋር ምንም የሚጣረዝ ነገር አይኖረውም። አንድ ላይ የሚፈጸም ጉዳይ ነው ነው ያሉት አቶ ጀዋር። አቶ ጀዋር ለአሜሪካ ድምጽ እንደተናገሩት በቀጣዩ ድርጅታዊ ደንብና ህግ መሰረት የፖለቲካ ሂደቶችን እንደሚያከናውን ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አጭቻ አሁን ማጠቃለያ ዜና እናነባለን። የቀድሞው የኒሳን ሞተር ኩባንያ ኃላፊ ካርሎስ ጎሰን ከፍትህ አልባነትና ከፖለቲካዊ ወከባ ለመሸሽ ባሉት ምክንያት ወደ ሊባኖስ መሄዳቸውን ገልጸዋል። ጃፓን ውስጥ ገንዘብ አግባብ በጎደለው መንገድ ተጠቅመዋል የሚል በርካታ ክስ ገጥሟቸዋል። አሁን ሊባኖስ ነው ያለሁት። ጃፓን ያለው ጥፋተኝነት ሳይረጋገጥ ወንጀለኛ የሚያደርግህ የፍርድ ስርዓት ታጋጅ አልሆንም ብለዋል። በሀገሪቱ ሰፊ የዘር አድሎ አለ። መሰረታዊ ሰብአዊ መብት አይከበርም። ይህም የጃፓንን ህጋዊ ግዴታንና ዓለም አቀፍ ህግን ይጻረራል ሲሉም ካርሎስ ጎሰን ከሰዋል። ጎሰን ካለፈው ዓመት አንስቶ በተለያየ ጊዜ ታስረው እንደነበርና በዋስ እንደተለቀቁ ታውቋል። ከጃፓን እንዳይወጡ ታዘው ነበር። ዛሬ ሊባኖስ መግባታቸውን ሲናገሩም እንዴት ከጃፓን ሊወጡ እንደቻሉ አልገለጹም። ጎሰን የፈረንሳይ፣ የብራዚልና የሊባኖስ ዜግነት አላቸው። ጃፓን ያሉት ጠበቃቸው ዛሬ ለጋዜጠኞች በሰጡት መግለጫ ሁሉም ፓስፖርቶቻቸው በጠበቆቻቸው እጅ እንዳሉና የጎሰንን ከአገር መውጣት ሲሰሙ እንዳስገረማቸው ተናግረዋል። ጎሰን የቀረቡባቸውን ክሶች ሁሉ አስተባብለዋል። በዓለም ዙሪያ ያሉት ህዝቦች ነገ የሚገባውን 2020 ዓ.ም ለመቀበል እየተዘጋጁ ነው። ኒውዚላንድ እና ሌሎች የፓሲፊክ ደሴቶች አዲሱን ዓመት በርችት ለመቀበል የመጀመሪያዎች ሆነዋል። ፌዴራል ጠቅላይ አቃቤ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ክስ የተመሰረተባቸውን የነ 11 መሳፍንት ጥጋቡን የክስ መቃወሚያ ፍርድ ቤቱ በአብዛኛው ሳይቀበለው ቀረ። አንዱን የክስ መቃወሚያ ግን አቃቤ ህግ አሻሽሎ እንዲያቀርብ አዘዘ። ተከሳሾቹ ለፍርድ ቤት የተለያዩ አቤቱታዎችን አቀረቡ። ፍርድ ቤቱም ትዕዛዞችን ሰጥቶ ቀጠሮ ቆርጧል።
አዳነችን እናመሰግናለን። ለማጠቃለያ ዜናው ከአሜሪካ ድምፅ ራዲዮ ጣቢያ በየዕለቱ የሚተላለፈው የአማርኛ ፕሮግራም የዛሬ ማክሰኞ በዚሁ ተጠናቀቀ። የምሽቱ ዋና አዘጋጅ ሰሎሞን አባተ፣ በስቱዲዮ አቀናባሪያችን ብርሃን ኃይሉ፣ ለዜናው አዳነች ፍስሐዬ፣ ያስተናገድኳችሁ ቆንጂት ታዬ ነበርኩ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። በዓሉ ለምታከብሩት ሁሉ 2020
ግሩም ዓመት እንዲሆንላችሁ እንመኛለን። ወደ ትግርኛ ቋንቋ ስርጭት በዚሁ እናልፋለን። ደህና አደሩ።